ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የሕይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለእናቱ መጽሐፍ ትረካ ክፍል ሶስት አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 3
አጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም አንማዩ ቱርክማይ የምሸሽ ነው። ፈረስ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ አንማዩ ቱርክማይ የምሸሽ ነው።
ምዕራፍ 3 ኃይሉ ወልደ ጊዮርጊስ። ልጅ ኃይሉ ወልደ ጊዮርጊስ እስከ ጎንደር ግንብ ድረስ ነጋሪት እያስጎሰሙ እምቢልታ መለከትና ጥሩምባ እያስነፉ እንዲገቡ ከተፈቀደላቸው እንደ ዋግ ሹሞች በወርቅ ሳህንና ኩስኩስ እንዲታጠቡ በዚያ በጥንቱ ወግ በዚያ ቁልቁል ለመውረድ ያዘነበለው ዘር ካፋፍ እንደሚወርድ ውሃ ዘቅዝቆ እንዲወርድና መውጣት የጀመረው በአቀበት ቦታ ላይ ርር ብሎ የደረቀ ባዶ ሳርና በኋላው የሚገፋፋ ነፋስ እንዳገኘ እሳት በፍጥነት ወደ ላይ እንዲጋልብ በሚያዘወት ክብር ከተሰጣቸው የቋራ መሳፍንት ዘር የተወለዱና በጊዜያቸው የቋራ ገዥ የሆኑ ሰው ነበሩ። ልጅ ኃይሉ ምንም እንኳን ታላቅ ከሚባል ዘር ቢወለዱ ምንም እንኳን የቋራ ሕጋዊ ገዢ አድርጎ የሚቀበላቸውና የሚከተላቸው ቢሆኑ ምንም እንኳን የቋራ ምድር አቀማመጥ አሻፈረኝ የሚሉትን ለማቀፍ አውቆ የተሰራ ቢመስል በዘመኑ እንደነበሩ አንዳንድ መኳንንት ውሃ ቀጠነ ብለው የሚያቆልፉ ሲዘርፉት የኖሩትን ህዝባቸውን በየጊዜው እያመጹ የሚዘርፉ ሰው አልነበሩም። ዘራቸውን እየደጋገሙ በመቁጠር የትውልድ አረጋቸውን ከታላላቁ ነገስታት ከነ ኢያሱ አዲያም ሰገድ፣ ከነ ፋሲለደስ፣ ከነ በቃፋ፣ ከነ ሱስንዮስ በማያያዝና እንዳይቆረጥ በመላ በመቀጣጠል እሱስ በምን ይበልጠኛል የሚል ዜ የሚያዘወትሩ ሰው አልነበሩም። በለስ የቀናው ሽፍታ ሁለት 300 ሌቦችና ነፍሰ ገዳዮች ቀማኞችና ቤት አቃጣዮች የተከተሉት እንደሆነ መጽሐፍ ይያስገለጠ ኮከብ ይያስቆጠረ ጠጠር ይያጣለ ዘሩን ከሰለሞንና ከቀደማዊ ምኒልክ ያለዚያም ከነያሱና ከነፋሲል ይያጸጋ የሚቀጥለው የጎንደር ንጉስ ራሱ ለመሆን በሚመኝበት ጊዜ የምብካር አንዱን የኢትዮጵያ ክፍል ገንጥሎ በዚያ ላይ የገዥነቱን ስልጣን ለመዘርጋት በሚያልምበት በዚያ የነንደልቡ ጊዜ ይቋራው ባላባት ኃይሉ ከጥልሌ ሁሉ የራቁ ሰው ነበሩ። የጮማ ቁንጣን የጠጅ ሞቀታ በያዛቸው ቁጥር በብዙ ንጹህ ሰዎች ላይ ከቀላል እስራት ከተቀላል ከርግጫ ከግርፋት የሚፈርዱ መንግስት የማያዛቸው መሳፍንት በሰለጠኑበት ዘመን የኖሩ ገዢ ቢሆኑ ልጅ ኃይሉ በዚህ አይነት ልቅነት ከማይመሩ እግዚአብሔርን ከሚፈሩና ለሰው ከሚራሩ ጥቂቶች ደጎች መኳንንት መካከል አንዱ ነበሩ። የሁሉ መልካም ሰውነት ንቅያና ሽፍትነት አመፅና ግድያ አገርን መከፋፈል የወንድነት መሰረቶች በነበሩበት ዘመን እንደ ትልቅ ሰው ሳይቆጥራቸው ኖረ። ከዛሬ ድረስም እምነቱ ተላልፎ የልጅ ኃይሉ ታላቅነት ጎልቶ እንዳይነገር አድርጎት ይገኛል። ሆኖም የሃያሉን ታላቅ ሰውነት ደጃዝማች ማሩ በትክክል ያውቁ ነበር። ለሚያውቋቸውም ሳይለምኗቸው አቀረቧቸው ሳያጠፉ በፍርሃት በደሏቸው። ልጅ ኃይሉ አንድ ቀን ማምሻ በድንገት በአካባቢ ያሉ መኳንንትን ሽማግሌዎችንና አጎቶቻቸውን ወደ ቤታቸው አስጠርተው ብዙ ቁም ነገር ያለበት የማይመስል ያልተለመደ ውይይት ከጮማና ከጠጅ ጋር አቀረቡላቸው። ውይይቱ ከልጅ ኃይሉ አንደበት ብዙ ጊዜ ታይቶ የማይታወቀው ብርቅ ቀልድ የተቀላቀለበት ነበር። በመካከሉ ቁጭ ብለው ግብር ያበሉ ወንድሞቼ ወይ እንግዲህ ባላግ ብቼ በሰላም ላኖራችሁ አስቤያለሁ እናንተ ምን ታስባላችሁ አሉ ልጅ ኃይሉ እንደመጣቀ ያሉ። በዚህ እንግዳ አነጋገር ሁሉም ግራ ገባቸውና እርስ በርሳቸው ተያዩ። ክርስቶስ ለሐዋርያት ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አያገኝም ባላቸው ጊዜ ነገሩ እንቆቅልሽና ግራ እንዲሆነባቸው የልጅ ኃይሉ አነጋገርም ለቋሮቹ እንደንቆቅልሽና ግራ ሆነባቸውና እርስ በርሳቸው ተያዩ። ለእርሱ ያገባው ለሌላው ሊገባው ይመስል አንዱ ሌላውን በማየት መልስ የሚያገኝ እየመሰለው የአንዱ ዓይን በሌሎች ላይ እንደተተከለ ሁሉም ጭጫሉ። በዚህ ጊዜ በድሜ ከሁሉ አረጋዊ ለልጅ ኃይሉ የቅርብ ዘመድና መካሪ የሆኑት ግራዝማች ዘለቀ ግራ አታጋባን እንጂ ጌታዬ ምን ማለት ነው አሉ በቁም ነገርና በፈገግታ መካከል ሆነው። እውነቴን ነው ጌታዬ ደጃዝማች ማሩ መጥተህ ባል እንድታገባ ብለውኛል አሉ ልጅ ኃይሉ ፈገግታቸውን ከቀደሙ ቀነስ አድርገው። ሚስት ወይስ ባል ግራ አታጋባን እንጂ አሉ ግራዝማች። እሳቸው ሚስት ብለዋል እኔ ግን ባል ብየዋለሁ። ስለምን ልጄ ጌታዬ? አግባት የተባልኳት ሴት የተጋበኛው ጌታዬ እህት ከመሆኗን በላይ ማንም እኩያዬ ስላልሆነ አላገባም ብላ ይኖረች ናት። ዛሬ በእኔ ምክንያት ቋሮችን ለማገረም ሲባል ጓደኝነት የታምኖበት ሳይሆን ሴትዮዋም ኃይሉ ልፈልጋለሁ ብላ ሳይሆን ለመሳሪያነቴ ተፈልጌ እሷም በወንድሟ ትእዛዝና ምክር ተገፋፍታ የተቀበለችው ስለሆነ ተባልነቴ ሚስትነቴ ታውን ጎልቶ ተሰምቶኛል አሉ ልጅ ኃይሉ። አይ እንኳን ከነሱ መጣ እንጂ ለሴት ጉልበት ነው ይህን ያህል መጨነቁ? ቋራ እንጂ ደንቢያ አትቀመጡ፣ የሴት ግርማ ከንፈሯ እስከሚሳም ነው ይሉ ነበር ባሻጓሉ በሰማይ ነፍሳቸውን ይማረውና። ጊዜ ነው እንጂ እንኳን ባሏ ጌታው አልነበረም። ለመሆኑ ማሩ ማን ነው? የደንቢያ ጉርና ገፊ
አጓት ዛፊ ዘር አይደለም ጊዜ ተጠው ከድንጋይ ይሰብራል እንደሚባለው ቆለና ነው እንጂ ተርሱት ጋር መጋባት ላንተ የሚያል ከብዶ የሚታይበት ምክንያት ነበር አሉ ግራዝማች ዘለከ እሱስ እንዳልከው ይሆናል ግን ሁሉም የሚሰራው በጊዜ ስለሆነ ነው የሚያል ለመሆኑ ሴትዮ አንተ አውቃታለህ አውቃታለሁ እንዴት ናት በመልኳና በኩራቷ ታላቅ ወይዘሮ ትመስላለች ጠባያዋስ እሱንማ እንግዲህ ወደፊት ልናይ ነዋ ቢሆንስ የኩሩ ሰው ጠባይ ምን ያህል ያስደስት ብለህ እሱስ አይባልም እያንዳንዱ ሰው ውስጡ ኩሩ ሳይሆን እንዲያው ቆዳው ኩሩ ጠጉሩ ክፉ ይሆንና ኩሩ ይመስላል ሲቀርቡት ጊዜ ሲለምዱት ጊዜ ገራም ትሁት ቸር እንዲያው ደግ ሰው ይሆናል የታየን ሳታጫት ያጨችን ሴትም ስታያት ኩሩ መስላ እንደሆነ አብርሃ ስትኖር ኩሩ ላትሆን ትችላለች ደግሞ የሴት ኩሩ ክፉ አትምሰልህ ራሷ ተከብራ ባሏን ታስከብረዋለች አይነ ቀላዋች አረማመደ ቀልብ ላባ ሴት ራሷ ቀላ ባሏን ታቀላለች አሉ ግራዝማች ወደ ቁም ነገሩ ገባ ብለው መቼም ቢረባም ባይረባ ግቢው መሞከሩ አልቀረ አሉ ልጅ ኃይሉ አዎ ሊሞከር ይገባዋል አሉ ግራዝማች ግራዝማች ገና በእንጥልጥል እንዳሉ ባላምባራስ ቋሉ ምግቡን አቋርጠው ሊነሱ ሲሉ ልጅ ኃይሉ ቀደሙና እንዴ ምን ማለት ነው ባላምባራስ ይሄማ ግፍ ነው እኔ ተማእድ በልጣለሁ እንዴ ተርቆ ተርጉስ በላይ ነው ቁጭ በልና ንገረኝ አሉ እሱንስ እሺ ግን እኔ የምለው ለመሆኑ ስለ ጉዳዩ ለጌታዬ የተላከልህ ነገር አለ አሉ ባላምባራስ ቋሉ እሱስ በልዩ ልዩ መንገድ እኔ እንድጠይቅ ተተደረገ በኋላ ደብዳቤም ተጽፎልኛል አሉ ልጅ ኃይሉ እስቲ ደብዳቤውን እንስማው አሉ ግራዝማች ዘለቀ አዎ የሚገባ ነው ደብተራ በሪውን እስቲ ያን ደብዳቤ አምጣልኝ አሉ ልጅ ኃይሉ ደብተራ በሪውንም ተነስቶ ወደ ሌላ ክፍል ሄደና አንድ ወረቀት ይዞ ተመለሰ እስቲ አንብብልን አሉ ልጅ ኃይሉ በዚህ ያሉት ሁሉ አይናቸውን እስከ አይኑ ድረስ በጠመጠመውና ቀጠን ረዘም ባለው ደብተራ ላይ አሳርፈው በቀጥታ ለማዳመጥ ተዘጋጁ ደብተራ በሪውን ንባቡን ቀጠለ የድረስ ተማም ተወዳጄ ለቋራ ገሽ ተልጅ ኃይሉ ወልደ ጊዮርጊስ ለጤና ህጅጉን እንደምን አለ እኛ በእግዚአብሔር ቸርነት ሰነሰራዊታችን ደህና ነን እንዳሽከራችን ብቻ ሳይሆን እንደ ወንድማችን ስናይ የቆየን በመሆናችን ምስክር የሚሆን የምስራች ልከንልሃል ምንም እንኳ ከልብ እንደምንወድህና እንደምናምንህ ብታውቅ ታማኝነትህን ይበልጥ ለማጠንከር ከኛ ወገን የሆነች ታላቅ ሴት ለግቢ እንደምትመኝ እነ ሊቀ ካህናት ላከውና ሌሎችም አንተን በጣም የሚያውቁ ታላላቅ ሰዎች በየጊዜው ይነግሩንና ይለምኑን ስለነበር የእነሱንም ቃል ያንተንም ትልቅ ሰውነት አይተን እንደ አይናችን ብረት የምንጠነቀቅላትን እና የምናፍቃትን እህታችንን ወይዘሮ ወለተ ተክሌን እንድታገባ ፈቅደንልሃል ከእንግዲህ ወዲህ የራስህ ሚስት ስለሆነች በሚመችህ በማንኛውም ጊዜ ሰርጉን አዘጋጅተህ ክንዷ እንድትረከብ ትችላለህ እኛ በዚህ የበለጠ ስጦታ ከዚህ የበለጠ ባለሟልነት ለማንም ሰጥተን ስለማናውቅ ባጋጠመ ታላቅ ዕድል ምንም ሰጪው እኛ ብንሆን የምስራች ለማለት ተወዳጆች ጋር ልንደረብ ይገባል ምንም እንኳ እስከ ዛሬ ድረስም ያየንብህ ክፉ ነገር ባይኖር ለወደፊቱ በበለጠ ተቀራርበን ለመኖር ከዚህ የበለጠ ምክንያት አይኖረንም ሰላም እግዚአብሔር ተሁላችን ጋር ይሁን አሜን ማህተም ደጃዝማች ማሩ ርዕሰ መኳንንት ዘደንቢያ ወኩሉ አግዋሪሃ ለጎንደር ደብዳቤው ተነቦ እንዳለቀ በቤት ውስጥ ጊዜያዊ ጸጥታ ሰፈነ ሁሉም በየራሱ እንደሚያስብ አንገት አንገቱን ወደ ምድር አቀርቅሮ ዝም አለ ዳዲያ ምን አለበት አሉ ግራዝማች ዘለቀ እሱስ ምንም የለበትም ብቻ አሉ ልጃይሉ። ቅር የሚያሰኝ ነገር አለበት እንዴ? ተለመን እንጂ አለመን። ነገሩ የተገላቢቶ ሆነና ነው እኮ ደስ ያላለኝ። አይ እንኳን ምንም አይደለም። በዚህ ጊዜ ሁሉም ዝም እንዳለ ነበር። ልጃይሉ በዚያ ቁጭ ወዳሉት ሁሉ ፊታቸውን ቀና አደረጉና ዛሬስ ስለዚህ ሁላችሁ አስተያየት እንዴት ነው? በዚህ ጊዜ ሁሉም ዝም እንዳለ ነበር። ልጃይሉ በዚያ ቁጭ ወዳሉት ሁሉ ፊታቸውን ቀና አደረጉና ዛሬስ ስለዚህ ያላችሁ አስተያየት እንዴት ነው? አሉ። ምን ቸገረን? ለዝምድና ሲፈልጉን ዘመድ እንሆናለን። ታስከፉን ደግሞ የተከፉት ሁሉ የሚያደርጉትን እናደርጋለን። አሉ ቀኝ አዝማች ባህሩ። አይ ምንም የሚያስቸግር ነገር ያለ አይመስልም። አሉ መምህር ዘሩ። ዛሬ እንግዲህ መልሱን ደብዳቤ በቶሎ መላክ ሊኖር ነው። ከተዛመዱ አይቀር ቅርታ እንዲኖር አያስፈልግም። ደብዳቤውን ጥሩ ሆኖ ሊጻፍ ይገባል። ለጫማ ስር ወድቄ አጓራ የቃም ጭቃ የጋስኩ የቢሩ መሳፍን የሚሸነገሉባቸው ቃሎችን በቸልታ እንዳይታለፉ ማድረግ ይገባል አሉ ግራፍ ማይዘለቀ በተለመደው ጣፋጭ አነጋገራቸው። ሁሉም ሲስቁ ጸጥ ብሎ የቆየው አዳራሽ ፉካታ ተሞላ። ንግግሩ በዚህ ላይ እንዳለ ልጃይሉ አዝማሪው ተጠርቶ እንዲገባ አዘዙ። አዝማሪ ሙላት ነጭ ኩታውን አደርድጎ በነጭ እጀ ጠባቡ ላይ መሰንቆውን አንግቶ ገባ። ሊቀ ካህናት ላቀው አልቧ ላይ ተተክሎ በነበረው የደጃዝማች ማሩ ድንኳን ውስጥ እንደተናገሩት ሁሉ ከልጃይሉ እስከ አዝማሪው ድረስ በዚያ አዳራሽ ውስጥ የነበሩት ሁሉ የለበሱት ልብስ ንጣትና ጽዳት፣ የፊታቸው ወል ጥራት ቤቱን በጠለመ ደማቅ አበባ የተሞላ አስመስሎ ይታይ ነበር። መኳንንቱም ጠጅ፣ ገበሬውም ጠጅ፣ ባለጌውም ባሪያውም ጠጅ ብለዋል ሊቀ ካህናት። አሁንም አዝማሪውን ጠጅ ለሊቀ መቋስ ሙላቱ ዘፈኑን ከመጀመሩ በፊት ሁለት የጎሽ ኮልባ ጠጅ ተሰጠውና አከታትሎ ጅው ጅው ካደረገው በኋላ አይኖቹን ወደ ጣራው ሰቅሎ ተለል ተለል ብሎ ከወረደው ጢሙ ጋር ወደ ላይ አንጋጦ ሲያይ አቡነ ተክለ ሃይማኖት ሰባት የባቄላ ፍሬዎች እየበሉ የሚጸልዩበትን ጊዜ በማስታወስ የሚሳለው ስዕል መስሎ በጎፈሬውም ቢሆን በተፈጥሮ ትልቅነት አይታወቅም። ትልቅ ከሆነው ራሱ ጠበብ የሚል መስሎ የሚታይ ደረቱን ጥቂት ግልበት አድርጎ በዚያ ጠፈር በሚሰነጠቅ ድምፁ ዘፈኑን ጀመረ። ለተራቆተው ልብስ፣ ለራበው እንጀራ፣ የአባት ጋባ ገር እንደምነሽ ቋራ፣ ለጠማው ጠጅ አለ የተራበም ይብላ፣ ግን ጠላ እንዳትሉን ቋራ አይወድም ጠላ። የደንቢያ መኳንንት ጊዜ አለን ብላችሁ ኃይል አለን አትበሉ፣ የማንም አይደለ የእግዚአብሔር ነው ኃይሉ። ይህን በከተመ ጊዜ ሁሉም እየተንሾካሾከ የአዝማሪውን ግጥምና ድምፅ ሲያመሰግንና ሲያሳጥም ልጃይሉ እዚያውኑን መልሰው አሉ። አዝማሪውም መለሰና የደንቢያ መኳንንት ጊዜ አለን ብላችሁ ኃይል አለን አትበሉ፣ የማንም አይደለ የእግዚአብሔር ነው ኃይሉ ሲል ልጃይሉ ቀበል አደረጉና እስቲ ደህና ቆዩኝ አሉ። አዝማሪውም በዜማ ተቀብሎ እስቲ ደህና ቆዩኝ አለ። ልጃይሉም ግጥሙን ቀጠሉ። እስቲ ደህና ቆዩኝ፣ በደህና ሰንብቱ ዘመዶቼ ሁሉም፣ ልመጣም መጣሁኝ አጋጣሚ ሆኖ ብቀር ቀር አትበሉ። ልሄድ ነው ጣቁሳ፣ ልሄድ ነው አለፋ፣ ሌላም አይደለ ወተቴን ብገፋ፣ ወተት ገፋለው ሄጄ ወደ ጣና፣ ረግቶ ካልተገፋ ቅባት የለምና ሲሉ አዝማሪው እየተቀበለ ሲያዜም በዚያ ያሉት ሁሉ ትካዜ ተሰምቷቸው ዝም አሉ። አዝማሪው ግን ሌሌ ሌሌ እያለ ሌላ ግጥም ይጠባበቅ ጀመር። በግጥም የታወቁት ቀኝ አዝማች ባህሩም ቀበል አደረጉና ለምንም ለምንም አናልፍም ባለፋ፣ ደምቢያ ጉርና ያውቃል በለመደው ይልፋ ደምቢያ በማርከብሮ ምንም ጠጅ ቢያንሰን ወደ ደምቢያን ወጣም ለማርብር ይዘነ ማሩ በደምቢያ ውስጥ ቢኖርም ባይኖር አጓት አጓት እንጂ መችላል ማርማር በል አሉት አዝማሪውም የራሱን ድምጽና የልጅ ኃይሉ ጠጅ ተዋህደው ስሜቱን ፍላጋጋሉት በግጥም እየተረጋገመ እንደምንነሳው የደምቢያ ጉርና እየተወናጨፈና እየተናጠ አንዳንድ ጊዜም ወለሉን በግሩ እየደለቀ ዘፈኑን ያቀልጠው ነበር ግራዝማች ተለቀም ከዚህ ቀጠሉና ምንም እንኳ ጊዜው ቢርቅ ለወተቱ ረግቷል ተገብቶ ይውጣልን ቅባቱ በበጋ ይምጡ እንጂ የማር ጠጅ ሊጠጡ ብርዝ ጠጅ አያጡም በግቢ ተመቱ በል አሉት አዝማሪው ይህንና ይህን የመሰለ ግጥም እየተቀበለ ሲዘፍ ሳቁና ውካታው ከግብዣው ጋር ሲቀጥል ከቆየ በኋላ በተጀመረው ውይይት ላይ ሰፊ ምክክር ሲደረግበት አመሸና በልጅ ኃይሉና በወይዘሮ ወለተ ተክሌ መካከል እንዲደረግ የታሰበው ጋብቻ የማያስከፋ መሆኑ ታምኖበት የቋራ መኳንንትና ልጅ ኃይሉ ተስማምተውበት ሁሉም ወደ የቤቱ ሄደ ምዕራፍ አራት ወይዘሮ ወለተ ተክሌ ወይዘሮ ወለተ ተክሌ የልጃዝማች ማሩ እህት የወይዘሮ ቃልጣሽና የልጅ ኃይሉ ንብሉ ልጅ ናት ባል የሚባለው ጉሸፋኝ ካላገባ አንድ እግዜር አይበለውና አስርም ቢወልዱ ወይዘሪት እንጂ ወይዘሮ ማለት አይገባም የሚል ጣጣ ባገሩ ስለሌለ ድንግልም ብትሆን እንዲያውም ባትሆን ለጋ ወጣትም ብትሆን አሮጊት ብቻ የሴት ሶታ መለያው ካላት ወይዘሮ ትባል ነበርና ወጣቷ ወለተ ተክሌም ወይዘሮ ወለተ ተክሌ እየተባለች ትጠራ ነበር ስለ ውበቷ የሚናገሩ ሰዎች ሁሉ ጥርሷ በረዶ አይኗ ኮከብ በጠቅላላው አንገቷ ባቷ ሽንጧ ይህን ይመስላል ከማለት ያያት ሁሉ ልቡ የሚጠፋላት መኳንንቱ በእውናቸው ድሆች በህልማቸው በምኞት የሚባክኑላት ነበረች እያሉ መናገሩ ይሻላል ይላሉ ይሁንና የነ ደምቢያ የነ ፎገራ የነ ጨፈር የነ አለፋ ልጃገረዶች ባንቀልባ እንዳሉ ሲታችው በስድስት በሰባት ዓመታቸው ሲዳሩ እንደ ድብ ሆኖባት ከአስር እስከ አስራ አንድ ዓመታት ስትሳች የምትቆየው ቁሞቀር እየተባለች ስትሰደብ ኃይሉ ልጅ የአያልጣሽ ልጅ ከዚያም በላይ የጀግናው ማሩ የእህት ልጅ ወለተ ተክሌ በሀያ ዓመቷ ያለባል ትገኝ ነበር እንደ ሀገሩ ወግ ቢሆን ኑሮ ጡቷ ብዙ ሕፃናት አሳድጎ ቆንጮ ሆኖ መውደቂያው ጊዜ ነበር ግን ከማንም ደረት ገና ስላስታሸ የአንድ ሕፃን አፍ እንኳ ስላልሳበው አስራ አምስት እና ከአስራ ስድስት ዓመቷ ላይ እንደነበረችው ጡቷ ጥልፉን ቀሚሷን ብቻ ሳይሆን ከላይ የደረበችውን ኩታ ጭምር እንዳጎበር ወደ ላይ አንገርቦት ይታይ ነበር በየአቅጣጫው እየዘመቱ በየድንኳኑ ስር እያደሩ ሲንከራተቱ ከሴቶች ጋር እንደ ልብ ለመዝናናት ብዙ ድል ያልነበራቸው የደጃዝማች ማሩ መኳንንትና ወታደሮች ወይዘሮ ወለተ ተክሌን ከልፍኝ ወደ አዳራሽ ወይም ከአዳራሽ ወደ እልፍኝ አለፍ ስትል ሰርክ አርገው ለማየት በቻሉበት ጊዜ ሁሉ በእውን አይሞከር እንጂ በህልም ምኞታቸው እንደሚፈጸም አብዛኞቹ ይናገሩ ነበር አንድ ቀን ደጃዝማች ማሩ ወገራ ሰንብተው ሲመለሱ ወይዘሮ ወለተ ተክሌ አጎቷን ለመቀበል ከአጥሩ ውጭ ከአበቦች ሁሉ ተለይቶ የፈነዳ አበባ ወይም የናፋና እንጉዳይ እያሉ እንደሚጠሯት ሁሉ ተገላጣ ሜዳ ላይ ብቻውን የወጣ እንጉዳይ መስላ ልዩ በሆነ ውበት እንደቆመች ካዩት ሰዎች መካከል ባንጀሮች ሲሆኑ ሁለት ወታደሮች በበነጋው እንዲህ ብለው ተነጋገሩ ይባላል። ጓዴ ዛሬ በህልሜ ያየሁትን ብነግር ይገርምሃል አለ አንደኛው ወታደር። ምን ነበር ጓዴ አለ ሁለተኛው። ለሃ በህልሙ ቅኔ ማይጠጣ ምጣድ በገደለው ነበር የሚባለው ምሳሌ ሐሰት የለበትም። ዛሬ ማታ በህልሜ እኮ ወይዘሮ ወለተ ተክሌን እንዴት ልበልህ ልክ እንደ ባሏ ሁኜ አደርኩ። እንዴት አገኘሃት እባክህ? ሰው በህልም ሁለት ይሆናል ማለት ነው? እኔ እኮ ከኔ ጋር ብቻ አደረች መስሎኝ ነበር። በዚህ መንገድማ ተደጃል ማጅማሩ አሽከሮች አንዱ ሳይቀር አብሯት አድሯል ማለት ነው። አንተም አገኘሃት እንዴ? ዛዲያ ምኑን ነው የምልህ? ዶባኔ ነህ ማለት ነው? በህልም ነው የተቃማነውና ጠቡንም በህልም ብናደርገው አይሻልም? ደሞስ በአንድ ጊዜ ለሁላችንም መሆን ተቻለች ምን አጣላል? ሁለቱ ጓደኞች ይህን ተገላልጠው ይቀላለዱ እንጂ ከአጎቷ ከደጃዝማች ማሩ በቀር በዚያ ግቢ ከሚገኝ ሱሪ አጥልቆ የሚሄድ ወንድ መካከል ወይዘሮ ወለተ ተክሌ በህልሙ ያላስደነገጠችው አንድ እንኳ አይገኝም። ወይዘሮ ወለተ ተክሌም ሳይፈልግ በግድ የሚሳበው የጎረምሳው የመካከለኛ ሰው ጠና ያለ ሰው የመኮንን የተራ ሰው የቆንጆ የቁንጋ ሰው አይን ሁሉ ይያረፈባት በዚያ ሁሉ ምቾትና ሰላም ላይ ተቀምጣ በዚያ የእሳትነት ዘመኗ እሷም በፍትወተ ስጋ ሳትቀጠል ቀረች ማለት ሰው ሆና አልተፈጠረችም። እንዲያው እንደ መልኳ መልአክ ናት ማለት ይሆናል። ነገር ግን ክብር መጠበቅ የሚባል የታላላቅ ሰዎች መከራ አለ። በተለይ ታላቅ የምትባል ሴት ክብሯን ለመጠበቅ ተቃጥላም ነዳም ፍላጎቷን መፍታት ነበረባት። በጊዜው በምንም ሁኔታ ወደን መቆጣጠር ስለማይቻል አንዲት ወይዘሮ ውጭ ልወስልት ብትል ከሊቃላ በፊት ወሬውና አመቱ ከአገር የሚያስጠፋ ነበር። ከቤት አመሌን ልደብቅ ብትል ስንቱን መኳንንት እየናቁ የገብሬ ወይም የተጠጭ የልጅ እናት መሆን አለ። ስለዚህ የሚያዋጣው ብዙ ሳይቆራሩ ብዙ ሳይቀሉ እኩያዬ ነው ባይባልም ወደ እኩያነት ይጠጋል የሚሉትን ባል ሳያመልጥ ማግባቱ ብቻ ነበር። መደዴ ሴቶች ስለ መደዴ ባሎች ባልና ጉንፋን አይጠፋም እያሉ የሚናገሩ ቢሆንም እንደነ ወይዘሮ ወለተ ተፌ ላሉት ወይዛዝ የሚመጣው ባል እንደ ጉንፋን ርካሽ ሊሆን ስለማይችል ባልና ታመለጠ አይያዝምና ሳያመልጥ ተጠንቀቁ የሚባለውን ምሳሌ አስታውሰው ቶሎ ማግባት ነበረባቸው። ምናልባትም ስህተቱ ከወይዘሮ ወለተ ተክሌ ብቻ ላይሆን ይችላል። በዚያ ጊዜ አንድ መስፍን አንድ ቆንጆ ልጅ ካለችው አንዱን የሚያሰጋ መኮንን ለማሰር የታመነች አምባው ነበረች። ስለዚህ ደጃዝማች ማሩም በህዝባቸው ፊት እንደሚደረደሩት ሳይሆን በዚህ ዘዴ ብዙውን ጊዜ ይጠቀሙበት ስለነበር በወለተ ተክሌ ጭን ሊታሰር የሚገባውን ሰው ሲያማርጡ መቆየታቸው አልቀረም። አንድ ቀን ጠዋት ደጃዝማች ማሩ ወይዘሮ ወለተ ተክሌን ወደ እልፍኝ አሰሯት። ጉዳዩ የቆይታ ስለነበር ማንም ሰው ወደ እልፍኝ እንዳይገባ ታዘዘ። ወይዘሮ ወለተ ተክሌ ገባችና ችቦ አይሞላም ወገቧ እንደሚባለው ሳይሆን ያ ከደልዳላ ቁመቷና ከሙሉ ሰውነቷ ጋር ከመጣት ነው የተሰራ ወገቧ እስኪሰበር ለጥ ብላ እጅ ነፍታች። እንደምን አደርሽ የኔና ቁጭ በይ አሉ ደጃዝማች የታቸውን ልጅ ትክ ብለው እያዩ። ምንም እንኳ ዘወትር ከዓይናቸው እንድትርቅባቸው ባይፈልጉ በእርግጥ የባት ጊዜ እንደተላለፋት የቤት መሬት የልጆች እናት ከመሆን ታግዳ እንደተቀመጠች በጣም ሊገነዘቡት የቻሉት በዚህ ቀን ነው። ከዚህም በላይ ቆንጆዋ እህታቸው ወይዘሮ አልጣሽ የቆንጆ ቆንጆ የሆነች እህት እንደተኩላቸው ልብ ብለው ለመረዳት የቻሉት በዚህ ጊዜ ነበር። ደጃዝማች እንደ ብዙዎቹ አጎቶች ሁሉ የእህታቸው ልጅ ልክ እንደ ልጃቸው ይወዳሉ። የእህት ልጅ ባይወልዱትም ልጅ እንደሚባለው የሚወዷት እህት የወለደችው ልጅ ያው የራስ ልጅ ነው። በተለይ አንድን ሰው አንድ ሰው ገድሎት ወንድሞቹ ደሙን ሳይመልሱ ዝም ቢሉ እንኳ ወንድ ልጆች ያሏት እህት ካለችው በነጋ በጠባይ የምታፈሰውን በዋ ልጆቿን አስገድዳ የወንድሟን ደም ታስመልስ ነበር። ከአንድ እናት ከአንድ አባት የተወለዱ ልጆች በዝምድናም ሆነ በፍቅር ከአባትና ከልጅ ወይም ከእናትና ከልጅ ይበልጥ ይቀራረባሉ ይባላል። ስለዚህ ከአንድ እናት ከአንድ አባት የሚወለዷት እህት ልጆች የራስ ልጆች ናቸው ተባሉ። ደጃዝማች ማሩ የእህታቸውን ልጅ ከልጃቸው ከወርቋ እኩል እንደዚያ ተንሰፍስፈው ይወዱ የነበረበት ምክንያትም ይኸው ነው። ወይዘሮ ወረተ ተክሌ ቁጭ እንድትል ከተነገራት ቆየት ቢልም አጎቷን ከእግዚአብሔር ቀጥላ ተፈራ ታከብርና ትወድ ስለነበር አንድ ጊዜ መነገር ብቻ ቁጭ ልትል አልደፈረችም። ቁጭ በይ እንጂ የእኔ እናት አሉ ደጃዝማች አሁንም ደግሞ። ድምፃቸው ከፈጣን አነጋገራቸው ጋር አንድ ልዩ ጣዕም ነበረው። ወይዘሮ ወለተ ተክሌ እጅ ነሳችና በደጃዝማች ትይዩ ባለው ቋንጣ ወንበር ላይ ተቀመጠች። አንዳንድ ሰዎች ለሚወዱት ሰው ከልክ በላይ ተጨናቂዎች ናቸው። ሲያነጋግሩት፣ በጥጉ ሲቆሙ፣ ሲቀመጡ፣ ሲጋብዙት፣ ሲጋብዛቸው የሚያደርጉት ልዩ የሆነ ባደረጉት ያለመካት ስሜት እንደሚታይባቸው ደጃዝማች ማሩም ብዙ ሰው አይውደዱ እንጂ ለጠሉት የዲያብሎስ ዲቃላ የሆኑትን ያህል ለሚወዱት ሰው እንደዚሁ ሙት ነበሩ። ስለዚህ ወይዘሮ ወለተ ተክሌ የእህታቸው ልጅ ተቀምጠው ያስወለዷት የሀያ ዓመት ኮረዳ ወተት በብርጭቆ ፍትፍት በጣታቸው ዘው እየመገቡ ያሳደጓት ብትሆንም በሕፃንነቷ ወራት ታለም እስቲ ሙጭትን አምጪልኝ እያሉ ሲታቀፏት ብዙ ቀን ከሱሪያቸውና ከእጀ ጠባባቸው ላይ እየሸናች ታለም ይህች ሽንታም ልጅሽ እኮ ልብሴን አበሰበሰችው አንቺ ውሰጅልኝ ይሏት የነበረው እንዲያውም አንድ ቀን ሽንት ብቻ ሳይሆን ከሽንት ወፈር ያለ ቢጫ ነገር በእጀ ጠባባቸው ስታስታቅፋቸው ጊዜ እንደ መሳቅ እያሉ ታለም የዛሬዎች የጉድ ነው ነይ የልጅሽን ጉድ ይልኝ ሲሉ ወይዘሮ አልቃሽ ከጓዳ ብቅ ቢሉ የወንድማቸው እጀ ጠባብ በልጃቸው እንትን እንትን ሆኖ ቢያዩት ወንድም አለ ጭቃቦ አበላሸችህን ብለው በጭናቸው ላይ አነሱላቸውና እንደ መሳቅ እያሉ አንቺ ከዘና ወንድምን ያበላሸሽው ብለው በአንድ እጃቸው ከደረታቸው ላይ ጠጋ አድርገው ይዘዋል። በአንድ እጃቸው ፊቷን መታ መታ ሲያደርጓት ትኩር ብላ አየቻቸውና ፊቷን ኮተር አድርጋ ብላ ማልቀስ ስትጀምር ተዩ ተዩ ይበላሽ በገዛ ወንድምሽ ልብስ ምን አባቱ ተዩ ሲሉ ራሳቸው ብድግ ብለው ተዩ ተዩ እያሉ ጉንጯን የሳሙት እስከዚህ ቀን ትዝ የሚላቸው ቢሆንም የአሁኗ ወለተ ተክሌ የአሁኗ ላይን የምታስፈራ ወጣት ወይዘሮ ከዚያች ሕፃን እጅግ ርቃ እንዲያውም በእርግጥ ያቺ ሕፃን እንዲህ ሆነች ብሎ ለማመን እንኳ የምታስቸግር ሁና ታየቻቸው። ሊነግሯት የፈለጉትን ለመንገርም ልክ እንደ ታላቅ እንግዳ ፈሯት። ፈራ ተባሲሉ ቆይተው ልክ እፍረትና ቅርታ እንዳለበት ሰው በተዘጋና ዝቅ ባለ ድምፅ የኔ እናት እንግዲህማ አንድ ጓደኛ ልፈልግልሽ እንጂ አሏት። ወለተ ተክሌ በዚህ እድሜዋ ጓደኛ ልፈልግልሽ ስትባል ፈትል የምታፋት ትላት ስቤት የምታሳፋት ደንገትራ ለመሆኑ በቅጽበት ስለገባት አንገቷን ደፋ አድርጋ ዝም አለች። ደጃዝማች ቀጠሉና መቼም ፈላጊሽ ብዙ መሆኑን አንቺም አትተችው ግን ተቋራ ተወገራ ተንፍራስ ተደምቢያ መቋንን የምትመርጭውን ንገሪኝ አሏት። በዚህ ጊዜ ደጃዝማች አንዳዋ ገና ወደ ከፍተኛ ስልጣን ወጥተው አልታወቁ ስለነበር የደጃዝማች ማሩት አላሏቸውም ነበርና ተቁጥር አላገቧቸውም። አንገቷን ደስታ ዝም አለች። ከመጀመሪያው ጥያቄ መደረጉም ልጅቷ ማን መሆኗ ታይቶ ነው። በእድሜዋ የደረሰች ደንበኛ አስተማሪዎች እየተከተሉላት ለብዙ መሃይምናን ሰሞነኞች መምህር ለመሆን እስከምትችል የተማረች መልኳ ብቻ ሳይሆን ጠባይዋ፣ ቆራጥነቷ ሰዎችን ለማዘዝ የተፈጠረች መሆኗን የሚናገሩላት በተራ ወይዘሮ አይን ልትታይ የማትችል መሆኗ ታይቶ ነው። ግን ምንም ቢሆን ሴት መሆን አይቀር። አንዷ ታላቅ ሴት የእሷ የሆነ ወይም የሚሆን ወንድ ስም ሲነሳ ማፈር መሽኮርመም የማይቀር ነገር ነው። የጀትቴውማ አይነሳ የሴትና የወንድ ጉዳይ ታላቅ ክብር ያለው ምስጢር በመሆኑ ወሬው ሲነሳ ሴት የሆነች ሁሉ አንገቷን ከመድፋት በቀር የወሬው ተካፋይ መሆን ፍጹም ብልግና ነበር። በተለይ ልጃገረድ እከሪ የሚባል ሰው አሽቶሻል ሲባል ሰምታ ነው የዚያን ሰው ፊት የምታይ? በጭራሽ። እርግጥ ነው ወይዘሮ ወለተ ተክሌ እስከዚህ አልነበረችም። ቢሆንም አይናውጣ ደረቅም አልነበረችም። የባል ነገር መታሰቡ ሲነሳባት አፈረች፣ አንገቷንም አቀረቀረች። ደጃዝማች ማሩም ችግር የሆነባቸው መጀመሩ ነበር እንጂ ከጀመሩት በኋላ እፍረቱ ስለቀለላቸው እንግዲህ እኮ ልጅነት የለም፣ ራስሽ አስበሽ የምታደርጊው ነገር ነው፣ የሚቻልሽን መርተሽ ንገሪ አሏት። ወለተ ተክሌም ደጃዝማች ማሩ ሊያዩት ያልቻሉት መጠነኛ ላብ በእጇ ጣቶች ውስጥና በግንባሯ ላይ ችፍ እንዳለ አንገቷንም ወደ መሬት እንተቀበረች። ጌታዬ ለመረጡት እንጂ እኔ ምን አውቃለሁ አለች ከፍረት ጋር። እንኳን ደጃዝማች ማሩን ያህል ሰው ማንም ቢሆን ከጭቃ ሹምነት በላይ የሆነ ሹመት ካለው በአካባቢው ሕዝብ ዘንድ ታላቅ ጌታ ሆኖ ይታይ ነበር። እግዚአብሔር ከተራ ሕዝብነት አውጥቶት ከተገኘ እናት እንኳ ልጇን ጌቶች እርሶ እያለች ትናገረው ነበር። እነ ታላቅ እህት፣ እነ ታላቅ ወንድም፣ እናክስ እናጎት እና ብራት ግማ መቼም አፉ እስኪቆረጥ ጌቶች ማለት ወገቡ እስኪቆረጥ እጅ መንሳት ነበረበት። ለምን ለሰው መርጦ ለሹመት እንጨት መርጦ ለታቦት እንደሚባለው ከሰው ተመርጦ ተሹማላ፣ ከሰው ተመርጦ ተቀብቷላ። በዚሁ ደንብ ነው ወይዘሮ ወለተ ተክሌ እንደዚያ የምትወዳቸውንና እንደዚያ የሚወዷትን አጎቷን ጌታዬ ያውቃሉ ያለች። ለቋራው ገዥ ብድርሽ ቅር ይልሻል አሉ ደጃዝማች። ጌታ የተመረጡት ቅር የሚለኝ የለም አለች ወለተ ተክሌ። አይ ተፈቃዴ ላለመውጣት ብቻ ብለሽ ሁሉንም ዝም ብለሽ አትቀበይ። ደስ የሚልሽን ብትመርጭም ያው የኔ ፈቃድ ነው። ከኔ ይበልጥ ለኔ ደህንነት ጌታዬ ስለሚያስቡ እሱ የሚመርጡት ሁሉ ይስማማኛል። እንግዲህ ያለ ቅርታ ተስማማሽ ማለት ነው? አሁን ምንም ቅርታ በወድሽ የለም በጭራሽ። እኔ ተጌቶች የምደብቀው አለ? እስቲ እሙት በይ ማሩ ይሙት። ምዕራፍ አምስት የጉዞ አጋጣሚዎች ኪንት ልጅ ኃይሉ ከቋራ ተነስተው ወደ ደምቢያ ለመሄድ በተንከል በኩል ዘለቁ። የተንከልን ቆላ ወጥተው ወደ ወይና ደጋው ተንከል ከደረሱ በኋላ በጭጋ በኩል አቋርጠው ወደ ሰቀል ታመሩ። ከዚያ በሰቀልት ውስጥ ስመታላቅ ከሆነችው መቋሚያ ማርያም ሲደርሱ ከአራት ከአምስት ቀኖች የቆላና የደጋ ጉዞ በኋላ የተከተላቸው አጀብ በቅሎና ጋፈሱ ሁሉ ስለተዳከመ ወደ ባላገር ሰፈር ከመሰማራት ብለው በአንድ የዋርካ ዛፍ ስር ጥቂት ድንኳኖች አስተክለው አረፉ። ጊዜው
የተራራው በጋ ወራት ከመሆኑ በላይ ሰዓቱ ከኩለ ቀን አነስ ብሎ ፀሐይ በጣም ያቃጥል ስለነበር ያዘው ስንቅ ምሳ ተበላና የደከመው መንገደኛ ሁሉ በየድንኳን ውስጥና አንዳንዱም ካርካው ስር ካሉ ቁጥቋጦች ቀጠል ቆርጦ እየጎዘጎዘ እንቅልፉን ጀመረ። ልጃሉ ድካምና እንቅልፍ ያልተጫናቸው ሁለት ሶስት አሽከሮቻቸውን ወደ ድንኳናቸው አስጠርተው ሲጫወቱ በስተውጭ ድንገተኛ ግርግር ተሰማ። በዚህ ጊዜ ልጃሉ ከውጭ የሚሰማውን ግርግርና ድምፅ ለይተው ለመስማት ፊታቸውን ወደ ድምፁ አቅጣጫ አዙረውና ጆሮአቸውን ዘንበል አድርገው ነገሩ ምንድን ነው አሉ። አብረዋቸው ከነበሩት አሽከሮቻቸው ሁለቱ በፍጥነት ተነሱና ከድንኳን ወጥተው ድምፁና ግርግሩ ወደ በዛበት ድንኳን ከደረሱ በኋላ ነገሩን አይተው ወደ ልጅ ኃይሉ ድንኳን በፍጥነት ተመለሱ። ነገሩ ምንድን ነው አሉ ልጅ ኃይሉ በርጋታ። ግንጥናል አለ አንዱ አሽከር። ለግንጥናው ታዲያ ይህ ሁሉ ግርግር አሉ ልጅ ኃይሉ። የለም ሰው ነድፋ ነው። ማንን ነደፈች? ልጅ ዘውዴን። ከምኑ ላይ? የእግር ዘንጋቸውን ተግንባሩ ላይ። ግንጧ ሙታለች አመለጠች? እንጃ አላየውም። ከዚህ በኋላ ልጅ ኃይሉ ተነሱና ወደ ልጅ ዘውዴ ድንኳን ሄዱ። እንቅልፍ የተጫናቸው ብቻ እንደተኙ ሲቆዩ ሊነቁ የቻሉት በሙሉ ወደ ልጅ ዘውዴ ድንኳን ሄደው ድንኳኑ ጭንቅ ብሎ ሞልቶ የቀረው ሰው ከውጭ በግፊያ ይተራመሳል። ልጅ ኃይሉ ወደ ድንኳኑ ሲጠጉ ሁሉም መንገድ መልቀቅ ጀመሩ። መንገድ እየተለቀቀላቸው ወደ ድንኳኑ ከገቡ በኋላ ድንኳኑ ያለ መጠን በሰው ተጣቦ አገኙት። እንዴ አፍናችሁ ገደላችሁት እኮ በየተራዩት እንጂማ ይሄማ ራሱን በሽታ ነው አሉ። ወዲያው ጥቂቶች ከልጅ ኃይሉ ጋር በድንኳኑ ሲቀሩ ሁሉም ድንኳኑን ለቀው ወጡና ሰዎች በድንኳኑ ዙሪያ አቆሙ። እግዚአብሔር ቀላል ያርግልህ፣ ምን ጊዜ ነደፈችህ አሉ ልጅ ኃይሉ። እንቅልፍ ሸለብ አርጎኝ ቆይቼ ወደ አንድ ጎኔ እገላበጣለሁ ስል ነደፈችኝ። ኦ እፎይ እናቴ እያለ ልጅ ዘውዴ መለሰ። ላብም በፊቱ እንደ ውሃ ይቀዳ ነበር። የጊንጥ ነደፋ አብዛኛውን ጊዜ አይግደል እንጂ ለጊዜው ምን ያህል ልብ እንደሚያጠፋ የሚያውቅ ሁሉ የሚያውቀው ነው። አይዞ በርታ፣ ምንም አይልህ። ለመሆኑ ጊንጧ ተገላለች አሉ ልጅ ኃይሉ። አዎ እሱስ ገድያታለሁ፣ በድንጋይ ነው የጨፈለኳት አለ ልጅ ዘውዴ። የታለች ዛዲያ አሉ ልጅ ኃይሉ። ከትንሿ ድንጋይ ስር ናት አለ ልጅ ዘውዴ ወደ ድንጋዩዋ በእጁ እያመለከተ። ልጅ ኃይሉ ድንጋዩዋን አነሱና ስንጣሪ እንጨት ፊቴ ብድግ አድርገው የሞተችውን ጊንጥ እያገላበቱ ተመለከቷት። ይህች ምንም የማትጎዳዋ ናት፣ ባለ ሶስት ክርክሯ ትንሿ ናት። ያ ባለ አምስትና ባለ ሰባት ክርክሩ ነው ክፉ፣ እሱ መቼም ተባብ አይሻልም አሉ ልጅ ኃይሉ። ኦህ እንዴት አትጎዳ፣ ልቤ እኮ እንደ ጥሬ ቀለጠች አለ ልጅ ዘውዴ። እስቲ ግረን ሊያው አሉ ልጅ ኃይሉ። ይኸው እያለ ከጋቢው እግሩን ሲያወጣው እንዳንድ ነገር ተርፖል ብሎ አብጧል። እንዴ እንዴ አሉ ልጅ ኃይሉ በቁጣ። እንዴ ደንቆሮ ብቻ ነው እና የተሰበሰበው? ከእግሩ ዘንግ ላይ ሲነደፍ ጭኑን በክር ወይም በድግ አላሰራችሁትም አሉ። ማንም መልስ ሊሰጥ አልቻለም። ለካ ተዚህ ናችሁና በሉ አሁን ድግ አረብ ምላጭና ዋግምት አምጡልኝ። እንዲያው ዝም ብላችሁ ከባችሁ ትንፋሽ መከልከል ብቻ ነው የምታውቁት። እኔ እኮ አሁን ባላየው ሁሉን አድርጋችኋል ብዬ ልሄድ ነበር አሉ ልጅ ኃይሉ። አይዋ በምላጭ ልታስቆርጠኝ ነው አለ ልጅ ዘውዴ እንደ ፈራ ሕፃን ያክስቱን ልጅ ፊት አንጋጦ እያየ። መቁረጥ እኮ አይደለም ትንሽ ሸንተፍ ማድረግ ነው አሉ ልጅ ኃይሉ። መቁረጥና መሸንተፍ ምን ልዩነት አለው? እንዲያውም መሸንተፍ የሚለው ቃል ይበልጥ ያስፈራል አለ ልጅ ዘውዴ። ተመልሰህ ህፃን ልትሆን ነው እንዴ አሉ ልጅ ኃይሉ። አይዋ በጊዮርጊስ ተወኝ ምላጭ አልወድም። ትቸገር እንጂ ማን ወዶ በምላጭ ይቆረጣል ብለህ አይዋ ትሞትልህ በማማ ሞት ተወኝ። ዝም በል ጅል አማረብኝ ብሎ ነው። አይጣጣዬ እንዲያው አይዋ አንድ ጊዜ ተተናገርክ እሺ አትል። እኔስ ተምላጩ ግንጫት ይሻለኝ ነበር አለ ልጅ ዘውዴ ልክ እንደ ህፃን ልጅ ሊስቅም ሊያለቅስም የሞከረ እየመሰለ። ምላጩን የዛ ገመድና ዋገም ይዞ አንድ ሰው ወደ ድንኳኑ ገባ። ልጅ ዘውዴ እንደ መሳቅም እንደ ማልቀስም እያለ ልጅ ኃይሉን ሲለምን ቆይቶ ምላጩን እንደማይቀርለት ሲያቀው ጭኑን በድግ እንደታሰረ አውጥቶ ሰጠ። እዚያም እንግዲህ እንዳሻችሁ አድርጉት እኔ እንደሆነ እግሬ በምላጭ ስትነካ ላይ አለና ፊቱን ወደ ድንኳኑ ግድግዳ መለሰ። ኧረ እባክህ ዝም በል ሰው ይስቅብሃል አሉ ልጅ ኃይሉ። ከጦር ሜዳ ሸሽቻለሁ ሰው የሚስቅብኝ አንድ ትንሽ ምላጭ የፈራ ሰው ስንት መሳሪያ ስታይ ልደፍር ነው? አይዋሙት በምላጭ የጣቴን ጫፍ የሚነኳት ደረቴን ባረር ቢሰነጥቁት ይሻለኛል። የሁለቱ ንግግር ሳያልቅ ልጅ ዘውዴ እግሩ ከተነተፈበት ቦታ ላይ በጠፍር ቢቴ ቡጭር ያለ መስሎ ተሰማው። ማነህ ገና ለምላጭ የተደገፈ እግሬን በጠፍር የምታቆስል አለ። ይልቅስ ቀና በል አለው ምላጭ የያዘው ሰውዬ። እያየሁ ልቆረጥ ተቆርጧል እኮ አለ ውሸት። እውነቴን ነው ቀና በል አሁን ባትቀልዱብኝ ምን ቸገራችሁ አለ ልጅ ዘውዴ። ተነሳና በዋገምት ይሞክሩት አሉት ልጅ ኃይሉ። ልጅ ዘውዴ ቆርጡኛል ብሎ የጠበቀው ቁመው የሚመለከቱትን ልጅ ኃይሉን ከመሆኑም በላይ በጊንጧ መርዝ ምክንያት ደንዘዝ ብለው የነበረው እግሩ ሳያስበው ሲበጣ የፈራው ምላጭ ምንም ሳይሰማው በመቅረቱ ቀና ብሎ የተበጣውን እግሩን ባየ ጊዜ ተገረመ። ኧረ ለካ ምላጭ እንዲህ ነው አያ አለ ልጅ ዘውዴ። ፈሪ አግኝቶ በፍርሃት አስጨነቀ እንጂ እሱማ እንዲህ ነው አሉ ልጅ ኃይሉ። ልጅ ዘውዴ ለልጅ ኃይሉ ያጎታቸው ልጅ ከመሆኑ በላይ ከሳቸው ሳይለይ አክስቱ ከሆኑት እናታቸው ጋር በማደጉና ቀን ልጅ በመሆኑ በጣም ይወዱታል። እሱን ለማበረታታት ሲሉ አውቀው ተናገሩ እንጂ በስቃይ ብዛት ላብ በፊቱ ሲንቆረቋር ኋላም አይዋ ስሞትልህ በማማ ሞት ተወኝ ብሎ ያሳደጉትን በዚህ ጊዜ ግን ከሞቱ ጥቂት ዓመታት ያለፋቸውን አክስቱን በጠራ ጊዜ እንባ ከዓይናቸው ሊያመልጣቸው በታላቅ መላ ነው ያስቀሩት። እግሩ ላይ ዋገምት ተክለው በጣም ብዙ የማይባል ጥቁር ደም ካወጡለት በኋላ ከዚያ ከነበሩት አንዱ ወደ ድንኳኑ ገባና እንዲያውም ረስቸው ነው እንጂ የጊንጥ መድኃኒት በድጌ ቋጥሬ ይዤ እኮ ነበር አለ። እስቲ አምጣው አሉ ልጅ ኃይሉ። ሰውየው ከድጉ አንድ ነጭ ስራ ወጣና በጥርሱ ፈርከት አድርጎ ለልጅ ዘውዴ ሰጠው። ምን ላርገው አለ ልጅ ዘውዴ። ቆርጥመህ የተነደፈውን ቦታና አካባቢ ቀባው አለ ባለስሩ ሰውዬ። ልጅ ዘውዴ እንደተነገረው ወደ አፉ አግብቶ ቆርጠም ቆርጠም ሲያደርግ ሰው በጣም ስለመረረው ፊቱን ኩስኩስ አድርጎ ኮሷት መሰለና ኡፍ ምሬቱ አንጀት ይቆርጣል አለ። ቶሎ ቆርጥምና በእጅ ላይ እንትፍ ብለህ ቀባው አለ ሰውየው። ልጅ ዘውዴ እንደታዘዘው አድርጎ ሲጨርስ እግሩ ታስሮበት ከነበረው የልጅ ኃይሉ ትርፍ ድግ ተቆረጠና ቁስሉ ተሸፍኖና ታስሮ ሲያልቅ አሁን ፀሐይ ወደ ጀርባችን ስለሆነችና በረድም ስላለች ጫኑና እንነሳ አሉ ልጅ ኃይሉ። እኔ በዚህ ገደቢት ቦታ አልቆይም፣ በቅሎዬን ጫኑልኝና ሳዘግም ልቆይ አለ ልጅ ዘውዴ። ያንተ በቅሎ አመለኛ ቢጤ ናት፣ ጭልጋ ጥግ ያደረገችህን አይቻለሁ። አንተ ሳሞንን ጫን፣ እኔ ባንተው እሄዳለሁ አሉ ልጅ ኃይሉ። አይዋሙት አሁን ተሽሎኛል፣ የመላጭ ስም ሲጠራ ነው ጥሎኝ የጠፋ ፍርሃቱ እንደሆነ ያጠፋ እንጃ አለ ልጅ ዘውዴ። ከዚያም መድኃኒት የሰጠውን ሰው በአይኑ ፈለገና አንተ ይሄ መድኃኒትስ ምላሴን ለዘለዘኝ፣ ምላስ ይጎለጉላል እንዴ አለ። አዎ ትንሽ ለዘለዛል ተኩስ ነገር ተጠጣ አሁን ይተውሃል አለ ሰውየው አሁን ለዚህ ብዬ መንገዴን አስቆሜ ቡና ፍሉልኝ ይለ አለ ልጅዘውዴ ታመመህ ለምን ቆይተን አይፈላልህም አሉ ልጃይሉ ምንም አይለው እኮ አለ ባለስሩ ሰውዬ ደህና ነኝ አለ አለ ልጅዘውዴ በጣም እንዳይሆን አሉ ልጅዘውዴ አይዋ የኔ ዋስኮ ምንም አትለኝ አውቃታለሁ ግምላት ለታመመ ሰው አትሆንም ዛዲያ ባንተ በቅሎ ላይ ልሄድ ነው ያም እንኳ በቅሎዬ እኔስ ብሸከም ምን እኖራለሁ እሺ እንግዲህ ሄዳለሁ በቅሎችም አጋሶችም ተጭነው ጉዞ ተጀመረ
ናፋፉ ላይ ጆት በረከተ የሴቱን አናውቅም ወንድ አንድ ሰሞት አይናዩ ቱርክባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንድ አንቺን ወደደ ተኛ ካንቺ ጋር ነመዩ ቱርክባይ የምሸሽኝ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳቱን እንደ ጠጅ ሞሱ ሲጠጣት ነመዩ ቱርክባይ የምሸሽኝ
ተክላላ ፕሮግራማችን በዚሁ ይጠቃለላል።